ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኝታችን ጀመረ። በኢትዮጵያ ለአንድ ወር ይዘልቃል የተባለ የጸሎትና የምህላ ጥሪ ተላለፈ።
በማኅበረሰባችን ውስጥ ልዩ ቦታ ያላችሁ የህሊና ልዕልና የተለበሳችሁ ናችሁ። በሀገራችን ዋና ዋና የጋራ ጉዳዮች ላይ ተከታዮቻችሁን ምዕመናን በማስተማር፣ በማሰባሰብ፣ በመምከር፣ በማበረታታት ተስፋ እንዳይቆርጡ፣ እንዳይፈሩ፣ እንዳይደናገጡ በማድረግ ያላችሁ ሚና ከፍተኛ ነው።
ፕሬዚደንት ሳህለወርቅ ዘውዴ ከተናገሩት የተቀነጨበ ነው የሰማችሁት። የዘጠኝ ወር ሕፃንና እናቱን ጨምሮ 8 ሰዎች ኮሮና ቫይረስ ተገኝቶባቸዋል። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። ከቤት እየሰራሁ እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ዋሽንግተን ዲሲ ነው ያለሁት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። ቨርጂኒያ ከሚገኘው ቤቷ ነው እያቀናበረች ያለችው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ልውሰዳችሁ።
በኢትዮጵያ ባለፉት 24 ሰዓታት የላብራቶሪ ምርመራ ከተደረገላቸው 264 ሰዎች ውስጥ 8ቱ በኮሮና ቫይረሶች ሁሉም ኢትዮጵያውያን ናቸው። በኢትዮጵያ በቫይረሱ የተያዙ ሰዎች ብዛት 52 ደርሷል ማለት ነው። በበሽታው መያዛቸው ከተረጋገጠው 8 ሰዎች 5ቱ ከዱባይ የመጡና በለይቶ ማቆያ ክትትል ሲደረግላቸው የቆዩ ናቸው ተብሏል። አፍሪቃ የክትባት መሞከሪያ ማዕከላት ትሆንም ሲል የዓለም የጤና ድርጅት አስታወቀ። አፍሪቃውያን የኮቪድ-19 ክትባት መሞከሪያ ማዕከል እንደማይሆኑ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ግልጽ አደረጉ። 2 የፈረንሳይ የሳይንስ ጠቢባን አጉሪቱ የክትባት መሞከሪያ ማዕከል እንድትሆን ያቀረቡትን ሀሳብ ዋናው ዳይሬክተር አውግዘዋል። አፍሪቃ የማንኛውም አይነት ክትባት ማዕከል እንደማትሆንና ልትሆንም እንደማትችል አስረግጠው ተናግረዋል። የቅኝ አገዛዝ አስተሳሰብ መቆም አለበት በማለት በ21ኛው ክፍለ ዘመን የዚህ አይነቱን ሀሳብ ከሳይንቲስቶች መስማት ውርደት ነው ብለዋል ዶክተር ቴድሮስ አድሓኖም። ይህ ዜና የተገኘው ከኢትዮጵያ የዜና አገልግሎት ነው። በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ሲባል 1601 የህግ ታራሚዎች በይቅርታ እንዲፈቱ ተወሰነ። እስረኞቹ ከዛሬ ጀምሮ ወደ ቤተሰቦቻቸው እንደሚለቀቁ የክልሉ የጸጥታና የአስተዳደር ቢሮ ገልጿል። ሙልጌታ ጽብሃ ዝርዝር ዘገባ አለው።
የትግራይ ክልል የኮሮና ቫይረስ ወረርሽኝ መከላከል ኮማንድ ፖስት አባልና የክልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው መተኩም ትላንት ማምሻውን በሰጡት መግለጫ እንዳመለከቱት ለኮሮና ቫይረስ ተጋላጭ የሆኑ የህግ ታራሚዎች በይቅርታ እንዲለቀቁ የክልሉ መንግስት ወስኗል። በይቅርታ እንዲፈትኑ የተወሰነላቸው እስረኞች በቆይታቸው ጥሩ ስነ ምግባር ያሳዩና በጥፋታቸው የተጸጸቱ ናቸው ብለዋል። በዚህም የይቅርታ ህጉን አሟልተው ለተገኙ ነው ይቅርታ የተደረገው ሲሉ ገልጸዋል። ታራሚዎቹ ከዛሬ ጀምሮ ከቤተሰቦቻቸው ጋር እንደሚቀላቀሉም አቶ ተኪው አስታውቀዋል።
የማጣራት ስራ ተሰርቶ በነበረው የኮማንድ ፖስት መድረክ ላይ 1601 የይቅርታ ተጠቃሚ እንዲሆኑ ውሳኔ ያስተላልፋል ማለት ነው። በለካቴት 45ኛ የውሃት ልደት 2332 እንደወጡ ይታወቃል። አሁን ደግሞ ያው የነበረን የይቅርታ መመሪያ እንዳለ ሆነ፣ ነገር ግን በቫይረስ ሊጠቁ የሚችሉ ግምት ውስጥ በማስገባት ይህን ያህል የህግ ታራሚዎች ይህን እድል እንዲያገኙ ተወስኗል። አጠቃላይ ሁኔታውን እየተገመገመ የሰው ህይወት የማስቀደም ስራ የተሰራ እንደሚካሄድ ለመግለጽ እፈልጋለሁ።
በይቅርታ የሚወጡ እስረኞች ወደ ቤተሰቦቻቸውን ለመቀላቀል በክልሉ በታወጀው አስቸኳይ ጊዜ አዋጅ ከአንድ አካባቢ ወደ አንድ አካባቢ መጓዝ ስለማይፈቀድ ለነሱ ተብሎ በልዩ ሁኔታ መጓጓዣ እንደተዘጋጀላቸው አቶ ተኪው ገልጸዋል። ታራሚዎቹም በጥፋታቸው ተጸጽተው የሚቀላቀሉትን ማህበረሰብ እንደሚክሱ እምነታቸው መሆኑ የገለጹት ኃላፊው የኮሮና ቫይረስ ወረርሽኝ በመከላከል ዙሪያም እንዲያግዙ ጥሪ አቅርቧል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
የአንድ የካሜሩን ከተማ ከንቲባ በሀገሪቱ 658 ሰዎች ያጠቃውን ኮቪድ-19ን መዛመት ለመገደብ የአፍና የአፍንጫ መሸፈኛ ጭንብል ማድረግ ግዴታ እንዲሆን አዘዋል። በሀገሪቱ 9 ሰዎች በኮሮና ቫይረስ መሞታቸው ተዘግቧል። ደው ላይ የተባለች የባህር ጠረፍ ከተማ ከንቲባ ሮጀር እምባሳ እንዲኔ ስለ ጭንብል ማድረግ ትዕዛዝ ትላንት እንዳስተላለፉ ሰራተኞች እየተዘዋወሩ ሊታጠቡ የሚችሉ ጭንብሎችን ማከፋፈላቸው ተዘግቧል። የቻድ አምባገነን መሪ የነበሩት ሰን ሀብሬ ሴኔጋል ከሚገኘው እስር ቤት ወጥተው ለሁለት ወራት ያህል በቤታቸው እንዲቆዩ አንድ ዳኛ ወስነዋል። በስብና ላይ ወንጀል በመፈጸም ተከሰው እድሜ ፍታህ የተፈረደባቸው ሀብሬ በሰባዎቹ ዓመታት የእድሜ ክልል ውስጥ ያሉ በመሆናቸው በኮቪድ-19 እንዳይጠቁ ጥንቃቄ ያስፈልጋል ተብሎ ነው ለ60 ቀናት ያህል በቤታቸው እንዲቆዩ የተወሰነው። በአገዛዛቸው ወቅት ጉዳት ደርሶብናል የሚሉ ሰዎች ውሳኔውን እንደተቃወሙ የፈረንሳይ የዜና አገልግሎት ዘግቧል። ሴኔጋል ውስጥ 226 የቫይረሱ በሽተኞች እንዳሉ ተዘግቧል። 2 ሰዎች ሕይወታቸውን አጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጃፓን ዛሬ በአንዳንድ የሀገሪቱ ክፍሎች በኮሮና ቫይረስ መስፋፋት ምክንያት አስቸኳይ አዋጅ ደንግጋለች። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ተይዘው ሆስፒታል ይገኛሉ። የዩናይትድ ስቴትስ ባለሥልጣኖች የኮሮና ቫይረስ በበረታባቸው አንዳንድ አካባቢዎች የመዛመቱ መጠን የማዝገብ ምልክት ሳይታይ እንዳልቀረ ተቆሟል። የጃፓን ጠቅላይ ሚኒስትር ሽንዞ አቤ በቶኪዮና በሌሎች 6 አካባቢዎች የአስቸኳይ ጊዜ አዋጅ የደነገጉት ሕዝቡን ከቫይረሱ ለመከላከል መሆኑን ገልጸዋል። ሰዎች ለአንድ ወር ያህል ከቤት እንዳይወጡ ያዛል አዋጁ። የሀገሪቱን ኢኮኖሚ ለመደጎም $1 trillion ተመድቧል። የብሪታንያ ጠቅላይ ሚኒስትር ሁኔታ እየተባባሰ በመሄዱ በጠና ታመው እየታከሙ መሆናቸው ታውቋል። ብሪታንያ ውስጥ የቫይረሱ መዛመት ተባብሶ ባለፈው እሁድ 600 ሰዎች እንደሞቱ፣ ትላንት ሰኞ ደግሞ 400 ሰዎችን እንዳጣች ብሪታንያ አስታውቃለች። በዩናይትድ ስቴትስ 11,000 ሰዎች ሕይወታቸውን አጥተዋል። በሙታን ብዛት ከኢጣሊያና ከስፓኝ ቀጥላ 3ኛዋ ሀገር ሆናለች። ዩናይትድ ስቴትስ ላይ ከደረሰው ሞት 40% ኒውዮርክ ውስጥ ነው። አብዛኞቹ ደግሞ ኒውዮርክ ከተማ እንደሞቱ ተዘግቧል። የቫይረሱን መዛመት በመገደብ በኩል የመሻሻል ምልክት መታየቱን የኒውዮርክ አስተዳዳሪ አንድሪው ኮሞ ጠቁመዋል። ነገር ግን አስፈላጊው ጥንቃቄ ማድረጉ እንዲቀጥል መክረዋል። በደቡብ ኮሪያ የመሻሻሉ ሁኔታ እየቀጠለ ነው። ዛሬ 47 አዲስ የቫይረሱ በሽተኞች እንደተገኙ ታውቋል። ነገር ግን የማገርሸቱ ሁኔታ እንዳይከተል ሲሉ ሰዎች ከቤታቸው እንዳይወጡ ባለሥልጣኖች መምከራቸውን ቀጥለዋል። አውስትራሊያና ዴንማርክን በመሳሰሉት የአውሮፓ ሀገሮች አንዳንድ መሻሻል መታየቱ ተዘግቧል። ናይጄሪያ ውስጥ ፋንኬ አኬምቤሎ ቤሎ የተባለች ተዋናይት ሕዝቡ ከቤት እንዳይወጣ ብትሰብክም ለባለቤቷ የልደት ቀን በዓል በማድረጓ የማህበረሰብ አገልግሎት ቅጣት ተፈርዶባታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ ዋናው ተቆጣጣሪ ያቀረቡትን የጥረት ዘገባን እየተከራከሩ ነው። ዋናው ተቆጣጣሪ ያቀረቡት ዘገባ ለሕክምና ሰራተኞች የጤና ደህንነት የሚያስፈልገው መሳሪያ እጥረት መኖሩን፣ ሰዎች በቫይረሱ ተይዘው እንደሆነ ለማጣራት የሚያስፈልገው የምርመራ መሳሪያ እጥረት እንዳለም አመላክተዋል። ፕሬዚደንት ትራምፕ ትላንት ስለ ዘገባው በጋዜጠኞች ሲጠየቁ ግን የተሳሳተ ዘገባ ነው ሲሉ ተከራክረዋል። በዓለም ደረጃ ካለው የበለጠ ምርመራና ውጤት አግኝተናል በማለት የሀገሪቱ የጤናና የሰብአዊ አገልግሎት ተጠባባቂ ዋና ተቆጣጣሪ ያቀረቡትን ጥናታዊ ዘገባ እንደማይቀበሉ ገልጸዋል። ይህን ዘገባ ያቀረቡት ባለሥልጣን ማን እንደሆነና መቼ ስልጣን ላይ እንደወጡ ፕሬዚደንቱ ጋዜጠኞቹ እንዲነግሯቸው ከጠየቁ በኋላ በኦባማ ጊዜ የተሾሙ ማለት ነው በማለት አንጓጠዋል። በሌላ በኩል ደግሞ ሃይድሮክሲክሎሮኪን የተባለው ለወባና ሌሎች በሽታዎች የሚሰጠው መድኃኒት ለኮሮና ቫይረስ በሽታ የሚረዳ መሆኑን በሳይንሳዊ መንገድ ያልተረጋገጠ ቢሆንም ለቫይረሱ ሕክምና ዩናይትድ ስቴትስ ወደ 30 ሚሊዮን የሚጠጋ የሃይድሮክሲክሎሮኪን ኪኒን ገዝታለች ብለዋል ፕሬዚደንት ትራምፕ። ከፍተኛ የሀገሪቱ የጤና ጉዳይ ጠበብት መድኃኒቱ ገና ጥናት እየተደረገበት ያለ እንጂ ከኮቪድ-19 በሽታ የሚያድን መሆኑ አልተረጋገጠም በማለት ቢያስጠነቅቁም ፕሬዚደንት ትራምፕ ግን መድሃኒቱን በመውሰድ ምን ይጎዳሉ በማለት በሽተኞች ሃይድሮክሲክሎሮክን እንዲወስዱ እያበረታቱ ነው። የአፍሪካ ፋርማሲዎች ወይም የመድሃኒት መሸጫ መደብሮች የወባ መድሃኒት የሆነው ሃይድሮክሲክሎሮክን እያለቀባቸው መሆኑ ተዘግቧል። በሳይንሳዊ መንገድ ያልተረጋገጠ ቢሆንም ለቫይረሱ በሽታ መድሃኒት ይሆናል በሚል ሰዎች እየገዙት ነው ተብሏል። ሃይድሮክሲክሎሮክን ወባን፣ ሎፖስንና ቁርጥማትን ለማከም የሚጠቅም መድኃኒት መሆኑ ታውቋል። ፕሬዚደንት ትራምፕ ግን የኮሮና ቫይረስ በሽተኞች እንዲጠቀሙበት አበክረው እየገፉ ነው። የአውስትራሊያ ካርዲናል ጆርጅ ፔል ከሁለት ዓመታት በፊት በልጆች ላይ የወሲብ በደል ፈጽመዋል ተብለው ክስ ተመስርቶባቸው የነበረ ሲሆን ዛሬ የሀገሪቱ ከፍተኛ ፍርድ ቤት ከክሱ ነፃ እንዲሆኑ በይኗል። የ78 ዓመት ዕድሜው ካርዲናል ሜልበርን በሚገኘው የቅዱስ ፓትሪክ ካቴድራል ሊቀ ጳጳስ እያሉ እንደ አውሮፓ አቆጣጠር በ1996 ዓ.ም በሁለት የቤተ ክርስቲያኑ አገልጋይ ወንድ ልጆች ላይ የወሲብ በደል ፈጽመዋል በሚል ነበር የተከሰሱት። አምና የ6 ዓመታት እስራት ተፈርዶባቸው ነበር። ይግባኝ በማለታቸው ግን የሀገሪቱ ከፍተኛ ፍርድ ቤት ክሱ ሙሉ በሙሉ አሳማኝ አለመሆኑ ከመጀመሪያውኑ መታየት ነበረበት በማለት በነፃ ለቋቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።
አመሰግናለሁ አዳነች ለዜናው። ሜሪላንድ ከሚገኘው ቤቷ ነው ዜናውን ያሰማችን አዳነች። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መጋቢት 29 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በተለመደው አጠራር የህዳር በሽታ የሚባለውና ከአዲሱ ኮሮና ቫይረስ ጋር ተመሳሳይነት ያለው ስፓኒሽ ፍሉ የሚባል እንዲሁ ዓለምን ያዳረሰ ወረርሽኝ የዛሬ 100 ዓመት ገደማ ኢትዮጵያ ውስጥም ተስፋፍቶ ያደረሰውን የበዛ ሞትና ጉዳት ለመቋቋምና ለማቆም ቤተ እምነቶችና የሃይማኖት አባቶች ብዙ እንደጣሩና ውለታ እንደሰሩ ታሪክ ዛሬ ያስታውስላቸዋል።
ይህ በሽታ ተላላፊ መሆኑን አውቅ ያለሁኝ፣ ተላላፊነቱም ደግሞ በንክኪነት ነው። ስለዚህ ራሴን አግልዬ መቀመጥ አለብኝ፣ ከማንም ልገናኝ አይገባም።
በሁለተኛው አጋማሽ ዘገባ ይዘናል፣ አብራችሁን ቆዩ። አሁን የዕለቱ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ የ9 ወር ህፃንና ወላጅ እናቱን ጨምሮ 8 ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገለጹ። የኢትዮጵያ የሃይማኖት ተቋማት ጉባኤ ደግሞ ለአንድ ወር የሚቆይ ልዩ የጸሎት ስርዓት ለማከናወን ለመላው ምእመን ጥሪ አስተላልፏል። ሙክታር ጀማል ዝርዝሩን ይዟል።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባለፉት 24 ሰዓታት የላብራቶሪ ምርመራ ካደረገላቸው 264 ሰዎች ውስጥ 8 ሰዎች የኮሮና ቫይረስ እንደተገኘባቸው አስታውቋል። ይህን ተከትሎ አጠቃላይ ቫይረሱ የተገኘባቸው ሰዎች ቁጥር 52 መድረሱን የተገለጸው የኮሮና ቫይረስ ከተገኘባቸው 8ቱ ሰዎች 5ቱ ከዱባይ የመጡና በለይቶ ማቆያ ውስጥ ክትትል ሲደረግላቸው የነበሩ ሲሆን አንዱ የ9 ወር ህፃን፣ ሌሎቹ ቫይረሱ የተገኘባቸው አንዷ ከታይላንድ መጥታ በለይቶ ማቆያ ክትትል ሲደረግላት የነበረች የ24 ዓመት ሴት ኢትዮጵያዊ ስትሆን ከእንግሊዝ ለንደን መጥታ በአዲስ አበባ ለይቶ ማቆያ ክትትል ሲደረግላት የነበረ የ30 ዓመት ሴት ኤርትራዊት እንደምትገኝም ተገልጿል። ሌላኛው የ19 ዓመት ዕድሜ ያለው ኢትዮጵያዊ የውጭ አገር ጉዞ ታሪክ የሌለውና ከማጋ ንክኪ እንደነበረው እስካሁን ያልተለየ መሆኑ ተገልጿል። በሀገርና ዓለም ላይ የሚታየውን የኮሮና ቫይረስ ወረርሽኝን የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በመላ የሀገሪቷ ክፍል ተግባራዊ የሚሆን ለአንድ ወር የሚቆይ ልዩ የጸሎትና የንስሐ መርሃ ግብር ትላንትና ይፋ አድርገዋል። ሁሉም የእምነት አባቶች በመርሃ ግብሩ ላይ የተሳተፉ ሲሆን የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ዝግጅቱ ላይ ተገኝተው መልእክት አስተላልፈዋል።
የሃይማኖት አባቶች በማህበረሰባችን ውስጥ ልዩ ቦታ ያላችሁ የህሊና ልዕልና የተለበሳችሁ ናችሁ። በሀገራችን ዋና ዋና የጋራ ጉዳዮች ላይ ተከታዮቻችሁን ምዕመናን በማስተማር፣ በማሰባሰብ፣ በመምከር፣ በማበረታታት ተስፋ እንዳይቆርጡ፣ እንዳይፈሩ፣ እንዳይደናገጡ በማድረግ ያላችሁ ሚና ከፍተኛ ነው። የሰው ልጅ ዙሪያው ገደል ሲሆንበት ከጨለማ ሌላ አልታይ ሲለው ከዚህ ጨለማ በኋላ ብርሃን እንዳለ በማሳመን የህይወት ጽዋው በግማሽ ሙሉ እንጂ በግማሽ ጎዶሎ እንዳልሆነ ልታሳምኑ የምትችሉ ትልቅ ምርኩዝ ናቸው።
በሌላ በኩል የአዲስ አበባ ከተማ አስተዳደር የኮሮና ቫይረስ ስርጭትን ለመከላከል የታክሲ አገልግሎት የሚሰጡ ተሽከርካሪዎች የተሳፋሪ ቁጥርን በግማሽ እንዲቀንሱ ውሳኔ አስተላልፏል። በውሳኔው ላይ ቪኦኤ ያነጋገራቸው የአዲስ አበባ ከተማ ትራንስፖርት ባለስልጣን መከተል ስራ አስኪያጅ አቶ በድሉ ለሊሳ ተከታዩም ብለዋል።
ይሄ ውሳኔው የብዙሃን ትራንስፖርት አገልግሎት የሚሰጡ ታክሲዎችን፣ የከተማ አውቶቡሶችን እንደዚሁም ባጃጅ የሚመለከት ነው። እንደዚሁም ሞተር ሳይክልን ይመለከታል ማለት ነው። ታክሲዎች 12 ሰው የሚጭኑ የነበሩት 6 ሰው እንዲጭኑ፣ ሃይገሮች 24 ሰው ይጭኑ ነበር፣ አሁን 12 ሰው ቅጥቅጥ በተመሳሳይ። የአውቶቡሶች ደግሞ የአንበሳና የሸገር አውቶቡሶችን በሚመለከት ወደ 30 ሰው ዝቅ እንዲሉ ተደርጓል ማለት ነው።
ዛሬ የወጣው መግለጫ የሀገር አቋራጭ ትራንስፖርትን በተመለከተ በአዲስ አበባ የሚገኙ የሀገር አቋራጭ ትራንስፖርት ባለ ንብረቶች የአዲስ አበባ ከተማ አስተዳደር ጥሪ አቅርቧል። ምንድን ነው የታሰበው?
የትራንስፖርት አማራጭ ማስፋት ስለሚያስፈልግ ዛሬም አሁን ትግበራው ሲጀመር በተወሰነ መልኩ ሰልፎች ተስተውለዋል እና በአንድ ታክሲ የሚሄዱት አሁን በሁለት ታክሲ ስለሚሄዱ ተጨማሪ አቅርቦት የትራንስፖርት አቅርቦት ስለሚያስፈልግ ከአዲስ አበባ ወደ ተለያዩ የሀገሪቱ ክፍል የትራንስፖርት እንቅስቃሴ ስለተገታ አሁን ሀገር አቋራጭ አውቶቡሶች እንቅስቃሴ ላይ አይደሉም እና ከተማው ላይ ማገልገል እንዲችሉ በተሻለ መልኩ የከተማ ውስጥ ያለውን የትራንስፖርት እጥረት እንዳይከሰት እና በተሻለ መልኩ ለማገልገል እንዲያመች ተብሎ ታስቦ ነው ጥሪው የተላለፈላቸው። ጥሪውን ተከትለው ለጥሪው ምላሽ የሚሰጡት የአገር አቋራጭ አውቶቡሶች ሲመጡ ያው ትምህርት የሚሰጣቸው ይሆናል።
ታክሲዎችና ሃይገር አውቶቡሶችን የመጫን አቅማቸውን ወደ መደበኛ እስኪመለስ ድረስ ቀድሞ ከነበረው የታሪፍ ክፍያ ተሳፋሪዎች በእጥፍ አድርገው እንዲከፍሉ የተወሰነ ሲሆን ከመጋቢት 29 ጀምሮ ታክሲም ሆነ ሃይገር አውቶቡስ ከጠዋቱ 12 ሰዓት በፊትና ከምሽቱ 2 ሰዓት በኋላ አገልግሎት እንዳይሰጥ መታገዱም ተገልጿል። ይህንን ድንጋጌ አልፎ የተገኘ ማንኛውም አሽከርካሪ የ5000 ብር ቅጣት የሚጠብቀውና በተጨማሪም የአሽከርካሪው መንጃ ፈቃድ እስከ መጨረሻው እንዲታገድ የሚደረግበት ውሳኔ መተላለፉ ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ሙክታርን ለዘገባው። የትንታኔው መጽሔት ይቀጥላል። ወለጋና የአምቦ ዩኒቨርሲቲዎች በኮሮና ቫይረስ መተላለፍና ኮቪድ-19 ላይ ለሰው እውቀት ለማስጨበጥ ከከተማ እስከ ገጠር እየሰሩ መሆናቸው ተገልጿል። ሰው ማህበራዊ መራራቅን አሁንም ተግባራዊ እያደረገ አይደለም ሲሉ ደግሞ የዩኒቨርሲቲዎቹ ፕሬዝዳንቶች ወቅሰዋል። ናኮር መልካ ዝርዝሩ።
የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና እንዲሁም የጤና ኮሌጅ መምህራንና መላው የዩኒቨርሲቲው መምህራን ከባለፈው ሳምንት ቅዳሜ ጀምሮ በተለያዩ ከተሞች ኮሮና ቫይረስን አስቀድሞ ለመከላከል እየሰጡ ስላሉት ግንዛቤ እንዲህ ይገልጻሉ።
የሰማ ማስተማር እንዲሰጥ፣ ያልሰማም እንዲሰማ፣ በዚሁ በሕክምና ተቋማት የሚወጡትን ምክሮችን በተለያዩ ከተሞች በአካል በመሄድ ቡድኑንም የምመራው እኔ ነኝ። ነገር ግን ከምዕራብ ሸዋ የ ጤና ቢሮ ሰዎች ጋር እንደ እንዲሁም ከኛ ሪፈራል ሆስፒታል ሐኪሞች የተገኙበት መምህራኖቻችን የተገኙበት በአካል ተገኝተን በተለያዩ ከተሞች የግንዛቤ ማስጨበጫ ስራ እየሰራን ያለ ነው። አራት ከተሞች ሄደናል። መጀመሪያ የጀመርነው ቅዳሜ ዕለት አምቦ ከተማ ውስጥ መጀመርነው። ዕለቱ ትልቅ የገባ ቀን ነበረ። ቀጥሎ ባቢች የሚባል ከተማ ይሄን፣ ከዛ ጉደር፣ ዛሬ ሁለት ከተሞች ጥቁር እንጅኒ እና ሸነን የሚባሉትን ከተሞች ነው የሸፈንነው እስካሁን።
እግረ መንገዳችሁን በዛ አካባቢ ያሉትን የገጠር ህብረተሰቦችንም እንደዛው ግንዛቤ ትሰጣላችሁ?
አዎ አዎ፣ እየሰጠን ነው የምናልፈው። በተቀዳ ድምፅም አለ፣ እኛም በማይክ እየተናገር መልእክት እያስተላለፍን ነው የምንሄደው። መንገዶቹ ላይ ወረቀቶችን እየበተን ነው የምንደሰገሰው።
ይህ ግንዛቤ መስጠቱ ስራ በሌሎችም ከተሞችና የገጠሩ ህብረተሰብ በሚኖሩባቸው ስፍራዎች እንደሚቀጥል ተናግረዋል ዶክተር ታደሰ። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍም ኮሮናን አስቀድሞ ለመከላከል የዩኒቨርሲቲው ማህበረሰብ የግንዛቤ በመጠቱ ተግባር ላይ እየተሳተፈ እንደሚገኝ ገልጸዋል።
ቀድሞ የኮሚኒቲ ሬዲዮ ማለት ፋና ኤፍኤም የምንመጣለ በዛ ላይ ዘላቂነት ለአንድ ሳምንት በላይ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል አለ። ያ ሪፈራል ሆስፒታል ውስጥ ያሉት ስፔሻሊስት ሐኪሞች አሉ። ከዚህ ስራ ጋር የተያያዙ ሙያ ያላቸው እነሱ በየቀኑ ሰፊ የግንዛቤ ማስጨበጫ ስራዎች ሲሰሩ ነበረ። የተለያዩ ፓምፕሌቶች፣ ባነሮች በተለያየ መንገድ ህዝቡ ጋር ለመድረስ ከፍተኛ ጥረት ሲያደርጉ ነበረ። በዛ መጨረሻ ላይ በሰፊው ባለፈው ሶስት አራት ቀን ደግሞ ወደ ህዝቡም በመውጣት ወደ ገበያ አካባቢ፣ ወደ መናራ አካባቢ፣ በነቀምት አካባቢ እንደዛም አለፍ ብለንም ወደ አካባቢ ያሉት ወረዳዎች አሁን ዛሬ የተጀመሩ ስራዎች አሉ።
ምንም ያህል እንደ ዩኒቨርሲቲ ያለ ተቋም የጤና ባለሙያዎችና መንግስት ወረርሽኙን አስቀታዎች መዘናጋት እንደሚታይ ማስተዋላቸውንም የዩኒቨርሲቲ ፕሬዚዳንቶቹ ገልጸዋል።
የታዘብነው ነገር በተለይ ከማህበራዊ መራራቅ ወይም የሶሻል ዲስታንስ የምለው ነገር በተለይ እኛ አስበንበት ከተሞች ስንት ትላልቅ ገበያ የሚሆኑበትን ቀን ነው መርጠን የምንሄደው። ይሄ የገበያ ሁኔታ ምን ይመስላል የምለውንም ለማየት ነው። ሰው ሰምቷል ወይ፣ የገጠሩ ህዝብ ሰምቷል ወይ፣ እየተጠነቀቀ ነው የምለውንም ለማየትም በዛውም ለማስተማርም ነው። እና ባየናቸው ከተሞች በአብዛኛው ከአምቦ በስተቀር የዚህ ማህበራዊ ራቅ ወይም ሶሻል ዲስታንስ ያለው ነገር ብዙም ሰው የተገነዘበው አይመስልም። በጣም ትስስግ የሆነ የግብይት ሂደት ነው ያለው። ሰው ብዛት ያለው ሰው አለ፣ ከገጠር ከከተማ የመጡ ሰዎች አሉ። ይሄንን የታዙ ነው በጣም አሳሳቢ ነገር።
ግን በአብዛኛው የሚባል ሁኔታ የአመለካከት ግንዛቤ ለውጥ አይታይም በሰፊው። ስለዛም አሁን በየቦታው በገበያ ቦታም ትራንስፖርቴሽን መናኸሪያ አካባቢ በአንዳንድ እንቅስቃሴዎች ህዝቡ እንደ በፊቱ በስቶ የመታየት ለበሽታው በሚያጋልጥ ሁኔታ የመንቀሳቀስ ሁኔታዎች ይታያሉ።
ለዚህም መፍትሄ ነው የሚሉትን እንዲያስረዳሉ።
አሁን ሰፊ ስራ የሚፈልግ ነው ይሄ ግንዛቤ ማስጨበጫ ስራ። ገና ተጠናክሮ መቀጠል እና ብዙ ስራዎችን መስራት ያስፈልጋል። እንግዲህ ህዝቡ ከመዘናጋት ወጥቶ የሚተላለፉ መልዕክቶችን፣ ግንዛቤዎችን ተቀብሎ ካልተቀበለ ድረስ ለውጥ ማምጣት አይችልም። ግን ያን ለማምጣት ሌላም ተጨማሪ እርምጃዎችን በመንግስትም እየታሰበ መወሰድ ያስፈልጋል ብዬ ነው የማስበው።
ወደ እያንዳንዳችን ቤት፣ ወደ እያንዳንዳችን ጎረቤት፣ ወደ እያንዳንዳችን ማህበረሰብ እንዳይገባ ሁሉም ሰው ድርሻ አለው ብለን ነው የምናምነው። ማድረግ ያለብን በተለይ ግንዛቤ ማስጨበጡን አጠናክረን እንቀጥላለን። በዩኒቨርሲቲያችን ቢያንስ በምዕራብ ሸዋ ስር ያሉትን ትናንሽ ከተሞች የማዳረስ አላማ ነው ይዘን ያለ ነው። ከተሞቹም ብቻ ሳይሆን እግረ መንገድ ከገጠር የሚመጡትንም ሰዎች እናገኛለን። አንድ አሁኑ እንደጀመር ነው የገባ ቀኖችን ተከትለን እንሄዳለን። ምክንያቱም ይሄ ግንዛቤ ማስጨበጡ ከሁሉም የሚሻለው እሱ ስለሆነ ነው። ይህም በሽታ ህብረተሰቡ ውስጥ እንዳይሰራጭ መቆጣጠር ካልቻል በሽታው ወረዳ ገብቶ ቀበሌ ገብቶ እያንዳንዱ መንደር ከገባ በኋላ ባለን የሕክምና አቅም ሐኪምን ለማዳን በጣም ከባድ ነው።
የዩኒቨርሲቲዎቹ ሪፈራል ሆስፒታሎች የኮሮና ቫይረስ ወረርሽኝን በየአካባቢው የሚከሰት ከሆነ ለይቶ ለማቆየትና ለማከም ቅድመ ዝግጅት ማድረጋቸውን ገልጸዋል። የዩኒቨርሲቲ ተማሪዎች ወደ ቤተሰቦቻቸው የተሸኙ በመሆኑም ዩኒቨርሲቲዎቹም ለዚሁ አገልግሎት የሚውሉ መሆኑን ጠቁመው፣ ነገር ግን ወረርሽኙ ከመከሰቱ በፊት ህብረተሰቡ አስቀድሞ ጥንቃቄ እንዲያደርግ እንዲሁ በጤና ባለሙያዎች የሚተላለፉ ምክሮችን ተግባራዊ በማድረግ ራሱን፣ ቤተሰቡንና ሌላውን የህብረተሰብ አባላት ከበሽታው እንዲጠብቅ አሳስበዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ተከታዩ ዘገባ እናልፋለን። ወደ ዓለም አቀፍ የኮቪድ-19 ጉዳዮች ይወስደናል። ለኮሮና ቫይረስ መጋለጣቸው የተረጋገጠው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ለሁለተኛ ቀን በሆስፒታል የተጠናከረ የቅርብ ሕክምና ክትትል እየተደረገላቸው ነው። ጃፓን የአስቸኳይ ጊዜ አዋጅ መጣለች። በዩናይትድ ስቴትስ አንዳንድ አካባቢዎች ደግሞ የኮቪድ-19 ጥፋት ረገብ ያለ ነው የሚሉ ባለስልጣናት እየተሰሙ ናቸው። ለሌሎችም የዓለምና የዩናይትድ ስቴትስ የኮቪድ-19 ነክ ዘገባዎች ቆንጅት ታየ ቨርጂኒያ ከሚገኘው ቤቷ ተከታዩን ዘገባ አጠናቅራለች።
የጃፓን ጠቅላይ ሚኒስትር ሺንዞ አቤ በቶኪዮና በሌሎች አራት አውራጃዎች አስቸኳይ ጊዜ ለማወጅ ወሰኑት በህይወትና በኢኮኖሚው ላይ ከባድ ጉዳት እያስከተለ ካለው ሁኔታ ህዝቡን መጠበቅ አስፈላጊ ሆኖ በመገኘቱ ነው ሲሉ አስረድተዋል። ለአንድ ወር የሚዘልቀው አስቸኳይ ጊዜ ድንጋጌ ህዝቡ ቤቱ እንዲቀመጥ ለማሳሰብ ጊዜ እንደሚሰጥ ነው መንግስታቸው የገለጸው። በዚያም ላይ መንግስቱ ወደ 1 ትሪሊዮን ዶላር የሚጠጋ የኢኮኖሚ ድጋፍ ወጪ መድቧል። በሌላ በኩል በኮሮና ቫይረስ መጠቃታቸው እንደተረጋገጠ ከሰው ተለይተው ተቀምጠው የነበሩት የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ህመማቸው ሳይሻሻል በመቅረቱ እሁድ ለት ሆስፒታል መግባታቸው ይታወሳል። አሁንም ሁኔታቸው በመባባሱ ትናንት ጥብቅ የህክምና ክትትል ክፍል ICU ተዛውረዋል። ይሁን እንጂ በመተንፈስ አጋዥ መሳሪያ ሬስፒሬተር የሚረዱበት ደረጃ ላይ እንዳልሆኑ ነው የተገለጸው። ብሪታንያ ውስጥ ከትናንት በስቲያ እሁድ 600 ሰኞ ተጨማሪ 400 ሰዎች በኮሮና ቫይረስ ምክንያት መሞታቸው ተገልጿል። በዩናይትድ ስቴትስ በኮሮና ቫይረስ ምክንያት የሞቱ ሰዎች ቁጥር 11000 ተጠጋ ሲሆን በሞቱ ሰዎች ቁጥር ከጣሊያንና ከስፔን ቀጥላ ሶስተኝነቱን ይዛለች። 40 ከመቶ ሰዎች የሞቱት ኒውዮርክ ክፍለ ግዛት፣ ከዚያም የሚበዙት ኒውዮርክ ከተማ ውስጥ ነው። የክፍለ ሀገሩ አገረ ገዢ አንድሩ ኮሞ ሆስፒታል የሚገቡትና በአስጊ ደረጃ በጽኑ የታመሙ ህሙማን ቁጥር በመቀነሱ የወረርሽኙ አሰረጫጨት ጋብ የማለት ምልክት እያሳየ ሳይሆን እንዳልቀረ ተናግረዋል። ያም ብለውም ሰው በግንኙነቱ አካላዊ ርቀት መጠበቁን መቀጠል እንዳለበት ነው ያሳሰቡት። በዚያም ላይ ትምህርት ቤቶችና የግድ ክፍት መሆን የሌለባቸው የንግድ ድርጅቶች እስከዚህ የአውሮፓውያን ሚያዝያ ወር መጨረሻ ድረስ ተዘግተው እንደሚቆዩ አገረ ገዢው አስታውቀዋል። ይህንን ቫይረስ እንናቀውና ወዮልን፣ በገዛ እጃችን አበሳችንን ነው የምናየው፣ አሁን የምንሳነፍበት ጊዜ አይደለም ሲሉ አንድሮ ኮሞ አስጠንቅቀዋል። በደቡብ ኮሪያ አሁንም ሁኔታው መሻሻሉን እንደቀጠለ ነው። ዛሬ 47 ብቻ አዲስ ተያዦች መገኘታቸውን ብትገልጽም ታዲያ ባለስልጣናቱ ይህ ይዞታ ሊቀለበስ ይችላል በሚል ስጋት ሰው አሁንም ቤቱ መቀመጡን እንዲቀጥል እያሳሰቡ ናቸው። ሌላው ራሳቸውን ለይተው ባሉበት እንዲቀመጡ የተደረጉ ሰዎች ሹልክ ሹልክ እያሉ እንዳይወጡ ለመከታተል እጅ ላይ በሚታሰር ኤሌክትሮኒክ መሳሪያ ቁጥጥር ለማድረግ የደቡብ ኮሪያ ባለስልጣናት እያሰቡ መሆናቸው ተጠቁሟል። ይህን መሰል የክትትል መንገድ በዩናይትድ ስቴትስዋ ዌስት ቨርጂኒያ ክፍለ ግዛት በትናንትናው ዕለት ተፈቅዷል። የአካባቢ አስተዳደር ባለስልጣናት በቫይረሱ መያዛቸው ተረጋግጦ ነገር ግን ለይቶ ማቆያ ማዕከል አንገባም ያሉ ሰዎችን ቁርጭምጭሚት ላይ በሚታሰር ኤሌክትሮኒክ መሳሪያ እንዲከታተሏቸው በፍርድ ቤት ፈቃድ አግኝተዋል። በአፍሪካ የኮሮና ቫይረስ ዜናዎች ደግሞ በሰብዕና ላይ ወንጀል በመፈጸም ወንጀል ሴኔጋል ውስጥ እድሜ ይፍታ እስራት ላይ የሚገኙት የቀድሞ የቻድ አምባገነን መሪ ሂሴኔ ሀብሬ ለሁለት ወራት ከወህኒ ቤት እንዲለቀቁ በፍርድ ቤት ተፈቅዶላቸዋል። ሀብሬ እድሜያቸው በሰባዎቹ ዓመታት ውስጥ ያሉ አዛውንት መሆናቸውና አረጋውያን ቫይረሱ እንዳይዛቸው እጅግ መጠንቀቅ ያለባቸው መሆኑ ታስቦ ከሰብአዊነት አኳያ እንዲለቀቁ ጠበቃቸው ጠይቀውላቸው ዳኛው እንደፈቀዱ ነው የተገለጸው። የሴኔጋል ባለስልጣናት አዲስ እስረኞችን ዳካር በሚገኝ የተለየ ወህኒ ቤት ለየብቻ ለማቆየት ማቀዳቸውን ነው ዳኛው የገለጹት። የሂሴኔ ሀብሬ አገዛዝ ሰለባዎች ማህበር ግን አምባገነኑን በጤና ቀውሱ አሳቦ መልቀቅ ትክክል አይደለም ብለው ተቃውሞ ማሰማቱን የፈረንሳይ የዜና ወኪል ዘግቧል። በሌላይቱ የአፍሪካ ሀገር ካሜሩን ደግሞ የባህር ዳርቻይቱ ከተማ የዱዋላ ከንቲባ የኮሮና ቫይረስ ወረርሽኝን ለመከላከል ነዋሪዎች በአፍና አፍንጫ ጭንብል እንዲሸፈኑ ትዕዛዝ ሰጥተዋል። ካሜሩን ውስጥ እስካሁን 658 ሰዎች
በቫይረሱ መያዛቸው ሲረጋገጥ 9 ሰዎች በበሽታው ምክንያት ሞተዋል።
አመሰግናለሁ ቆንጂት። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በተመሳሳይ ሞገዶች ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ amharic ብላችሁ ከተሉን ተነጋገሩ። በኢንስታግራም እና በዩቲዩብም ታገኙናላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። በፌስቡክ ላይቭ በቀጥታ ልታዳምጡን ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንደመጣለን። እንዲሁም የ ቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉና በጥራት ማዳመጥ ትችላላችሁ፣ መሳተፍም ትችላላችሁ። አድራሻችንን ለማስታወስ ያህል ክቡራትና ክቡራን፣ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። እንዲሁም የኢሜይል አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተነን። በኮቪድ-19 ምክንያት ሁላችንም ከየቤታችን ሆነን ነው እየሰራን ያለ ነው። ይህንን ስርጭትም ወደ እናንተ እያደረስን ያለ ነው። አብራችሁን ቆዩ እስከ ምሽቱ 4 ሰዓት። ማስታወቂያ አለኝ የተከበራችሁ አድማጮች። ነገ ስትሬት ቶክ አፍሪካ በኮሮና ቫይረስ ላይ ውይይት ይዟል። ታውን ሆል የአዳራሽ ውስጥ መሰል ውይይት ነው ቅንብሩ። በኢንተርኔት የሚካሄድ ውይይት ነው። ጥያቄዎቻችሁን ከኢትዮጵያም የተለያዩ አካባቢዎች ላካችሁልን አላችሁ። ከአፍሪካም የተለያዩ አካባቢዎች የደረሱን ጥያቄዎች አሉ። ነገ ስትሬት ቶክ አፍሪካ የቴሌቪዥን ስርጭት ነው። በተለመደው ሰዓት ታገኙናላችሁ። ለትክክለኛው ሰዓት ዌብሳይታችንና ፌስቡክ ገጻችንን ፈትሹ። ስትሬት ቶክ አፍሪካ በኮሮና ቫይረስ ላይ ነገ ረቡዕ መጋቢት 30 በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ይቀጥላል። ገቢያቸው አነስተኛ የሆነ ሰዎች በኮሮና ቫይረስ ወረርሽኝ ሳቢያ ለማህበራዊና ለሰብአዊ ቀውስ እንዳይጋለጡ በማሰብ የአርባ ምንጭ ከተማ በጎ አድራጊ ወጣቶችና ነጋዴዎች በራሳቸው ተነሳሽነት ገቢ እያሰባሰቡ መሆናቸውን ለቪኦኤ ገልጸዋል። 14 ሚሊዮን ብር የሚደርስ ድጋፍ መሰብሰቡን የአርባ ምንጭ ከተማ አስተዳደር ገልጠዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
የኮሮና ቫይረስ ወረርሽኝ ሊያስከትል የሚችለው ማህበራዊና ኢኮኖሚያዊ ቀውስ አሳስቦናል ያሉ የአርባ ምንጭ ከተማ በጎ ፈቃደኛ ወጣቶችና ነጋዴዎች ቀውሱን ለመቋቋም ይረዳል ያሉትን ገቢ በአይነትና በገንዘብ በራሳቸው ተነሳሽነት ቤት ለቤትና እስከ ግል ድርጅቶች ድረስ በመሄድ እያሰባሰቡ መሆናቸውን ዛሬ በስልክ ለቪኦኤ ተናግሯል። የገቢ ሰብሳቢ ቡድን አባል የሆነው ወጣት አስማማው ድረስ ገቢን ለማሰባሰብ ያነሳሳቸውን መሰረታዊ ጉዳይ አስረድቷል።
ያለው ወቅታዊ ሁኔታ በጣም ከባድ ነው። ሰው እየተዘናጋ ነው ያለው። አሁንም እንደምንመለከተው ጥንቃቄዎችንም እያደረገ ያለ ማህበረሰብ ጥቂት ነው። የሚመጣውንም አደጋ እየተገነዘበው አካል ውስን ነው። እኛ ግን በጋራ ቁጭ ብለን ካወራን በኋላም ይሄ አደጋ ቢመጣ ምን ያህል ጉዳት አለው የሚለውን ስናስብ ደንግጠናል። ሁላችንም ሰውን በዛ መጠን ማሰብ መቻል አለበት። ምናልባት ልንቆጣጠረው ማንችለው ሰብአዊ ቀውስ ውስጥ ልንገባ ስለምንችል ያ በሰፊው በመንግስት አካላትም በግለሰቦችም የሀብት ማሰባሰብና የማጠራቀም ስራ ከዛ ችግሩ ሲከሰት የዳዳ አቅም የሌለውን እየለዩ መደገፍና ህይወትን የማቆየት ስራ ልንሰራ ይገባል የሚለው ነው እኛን ያነሳሰብና ወደዚህ ተግባር ያስገባን ማለት ነው።
30 በጎ ፈቃደኛ ነጋዴዎችና 50 ወጣቶችን የያዘው ይሄው ቡድን ሁለት አላማዎችን ይዞ መንቀሳቀሱንም ተናግሯል።
አንደኛው ገቢ ማሰባሰቡ ነው። ሁለተኛው ደግሞ የግንዛቤ ፈጠራ ነው። አሁን ያልኩ ከ50 ወጣት 20ው ወደ ገቢ ማሰባሰብ ነው የተሰማራው። 30ው ደግሞ በራሱ ላይ ሌላ 50 ጀምሮ በየሰፈሩ በየመንደሩ የግንዛቤ ማስጨበጥ ማህበራዊ ርቀትን ሰው የእጅ መታጠብ ባህል ደግሞ አዲስ ቢሆንብንም እንድናዳብር እየሰሩ ነው ያሉት።
ከበጎ ፈቃደኛ ነጋዴዎች ውስጥ ካታ ያሮ ምንጭ ከተማ ነዋሪዎች ካላቸው ላይ ሳይሰስቱ የተለያዩ ድጋፎችን እያደረጉ መሆናቸውን ተናግሯል። ከሁሉም በላይ ግን ሎተሪ በመሸጥ ራሱንና ቤተሰቦችን የሚያስተዳድረው የአርባ ምንጭ ከተማ የብሔረ ቀበሌ ነዋሪ የሆነው የወጣት በርገኖ ዳዊት ቡቡ ልብ ገራገርና ለጋሽ እጆች ብርታት እንደሆናቸው ገልጠዋል።
በሎተሪ ስራ ላይ የሚተዳደር ግለሰብ አንድ ኩንታል በቆሎ አስፈጭቶ ሰጥቶናልና ከምንጠብቀው በላይ ከህብረተሰቡ በጣም ደስተኛ ሆኖ ወንድሞቻችንን እናግዛለን ብሎ በጣም ከፍተኛ አስተዋጽኦ የተደረገ ነው። ከምንጠብቀው በላይ ነው እየተሰጠ ያለውና ከውጭ ሀገርም የአርባ ምንጭ ተወላጆች ስልክ እየደወሉ ቃል እየገቡልን ነው። የንግዱ ማህበር ከትንሽ ነጋዴ ጀምሮ ሁሉም ሰው በጥሩ ሁኔታ የተባበረበት ያለ ነው እና እኛ በጣም ደስተኞች ነን ለወገኖቻችን ይህን በማድረጋችን።
ከዚህ ከኮሮና ቫይረስ ጋር በተያያዘ የኢትዮጵያ ማሪ እያደረጉ ወቀሳ ቀርቦባቸዋል። እናንተ ግን በአንጻሩ በዚህ አይነት ተግባር ውስጥ ነው ያላችሁት እና
የንግድ ማህበረሰብ የሚገባውን ትርፍ ማግኘት አለበት፣ ከሚገባው ትርፍ ላይ ማግኘት የለበትም። እንዲያውም በዚህ ጊዜ በጣም ጎን ለጎን ተደጋግፈን መስራት የሚገባን ጊዜ እንደሆነ ነው እኛ የምናምነው። ይህን በፈጸሙ አካላት ላይ መንግስት ጎን ለጎን እርምጃዎችን እየወሰደ ነው። እኛ ግን በአርባ እንደ አርባ ምንጭ ከተማ ግን ያገኘ ነው ተገላቢጦች ነው። ገበያ ላይ ቁጭ ብሎ የሚቸረችር ሰው አንድ ጆግ በቆሎ እየሰፈረ አርባ ምንጭ ከተማ ሴቻ ገበያ እና ጭቀላ ገበያ ላይ ሁሉም እንዳቅሙ ከታች እስከ ላይ ሳልል ማለት ነው ባህሉ ጫይነቱን ያስመሰከረበት። እኛም እንደ ነጋዴ ደግሞ በራችንን ዘግተን የሆነ ነገር ይዘን ብንገባ ላጣው የዕለት ገቢ ለሚተዳደረው ህዝብ ድጋፍ ማድረግ ስላለብን በቁርጠኝነት ድርጅቶቻችንን ዘግተን ይህን ስራ ሰርተናል። አርባ ምንጭ የሰላም የመቻቻል ሀገር ነች። ይህን የሚወድ ህዝብ ሁሉ በጣም ከፍተኛ ድጋፍ እያደረገልን ነው።
ቪኦኤ ያነጋገረ ወጣት በርገን ነው ስሙ። ይህን አደረገ ተብሎ እንዲጠራ ባይሻም ለራሴ ሲል ያደረግኩት ደግነት ነው ስል ተናግሯል።
አንድ ኩንታል በቆሎ ነው የሰጠሁት። እኔም ተቸጉሬ ስላደኩ የድሀ ልጅም ስለሆንኩ ብዙ ችግርን አሳልፈን ለዚህም እግዚአብሔርም ስላደረሰን ደግሞ ያሳለፍኩትን ጊዜ ሰው እያሳለፈ እያየው እንዴት ሰጥ ልበል በሚል ነው እግዚአብሔር ከሰጠን ላይ ቀንሰን ሰጥተንለት በሚል ነው እኔ የሰጠሁት።
በምን ያህል ገንዘብ ነው አንድ ኩንታል በቆሎ ገዝተህ አስፈጭተህ ለዚህ በጎ ተግባር የሰጠኸው?
1,050 ብር ሰውን ከመርዳት አንጻር ለእኔ በጣም ትንሽ። እግዚአብሔር ብሎ ኖሮኝ ብዙ ማለት አሁንም ብዙ ጓደኞች አሉኝ ሳልቤር ጎዳና ለማዱ ማቃቸው እነሱንም ማስተምራቸውም አሉ። ያው ከዛ ደግሞ ባለፈ ብዙ ነገር ባረግን እግዚአብሔር ብሎ እኔና ጤና ሰጠኝ። አፍተር እየሰጠኝ ከሄደ ብዙ ልጆችን ማስተማር ምናምን ነው ፈለገ። ይሄ ለእኔ በጣም ትንሽ ነው።
የስራ ሁኔታ ደህንነትን በደንብ መጠበቅ የሚያስፈልግ ነው የሚመስለኝ። ሎተር ስታዘዋውር ብዙ ሰው ነው የሚታገኘው። ምን አይነት ጥንቃቄ ነው እያደረክ ያለው?
አንደኛ ነገር ባለ እጄሌም አፍንጫ ላይ የሚጠቀመዋለ። ሁለተኛ ደግሞ ከሰዎች ብር እንደተቀበሉ ከዛ በኋላ ብሩን ተቀብ ብዬ እጄ ላይ አልኮል ነፍቼ ነው የእነሱ እጅ ላይ እስክሪብቶ ብሰጣቸው የእነሱ እጅ ላይ አልኮል ነፍቼ ነው። ከዛ በኋላ እነሱ ጽፎም ይመልስልኝ በዛ የጠነከኩ ነው። ከዛ ሲቀጥል ደግሞ እኛ የበኩላችን ጥንቃቄ ስናረግ ፈጣሪ ይጠብቀናል።
ከእነዚህና ደጋግ ካሏቸው መሰል እጆች በአንድ ሳምንት ውስጥ ብቻ ከ1 ሚሊዮን በላይ ብርና የእህል ምግቦችን ማሰባሰባቸውን የተናገረው ወጣት አስማማው ለታለመለት አላማ በሚውልበት ሁኔታዎች ላይ መነጋገራቸውንም ገልጧል።
ሳምንት ላይ የጀመርነው ስራውን በሴቻ አካባቢ ብቻ ከ420,000 ብር በላይ የሚገመት ሰብስበን ለከተማ አስተዳደሩ አስረክበናል። ዛሬ ደግሞ ሲቀላ አካባቢ በአጠቃላይ ተሰብስቦ ወደ 576,600 አካባቢ የሚገመት የቁሳቁስ እርዳታ አስተባስበን አስረክበናል ማለት ነው። በአጠቃላይ ወደ 1,026,600 የሚሆን ድጋፍ አስተባስበን አስረክበናል።
ለአርባ ምንጭ ከተማና ለአካባቢው ነዋሪዎች ምስጋናቸውን ያቀረቡት የአርባ ምንጭ በጎ ፈቃደኛ ወጣቶችና ነጋዴዎች የኮሮና ቫይረስ በተመለከተ ለኢትዮጵያ ሕዝብ ጥሪ አቅርበዋል።
ሰው አሁንም በደንብ አልነጭቃም፣ አልተሰማውም፣ የጉዳቱን መጠን አልተገነዘበም። ሌሎች ሀገሮች ምናልባት በቀን ውስጥ ከ900 በላይ እስከ 1,000 ሰው አስክሬን አንስቶ ለመቅበር እየተቸገረ ነው። በእኛ ሀገር የሚኖር ዘይቤ ደግሞ ስርጭቱ እየሰፋ ከሄደ ጉዳቱ ከፍተኛ ነው። ያለንበት የድህነት ደረጃ ይታወቃል። የሕክምና ቁሳቁስና በቂ የሕክምና ተቋማት እንደውም ሐኪሞች ራሱ የለንም። አሁን መንግስት ራሱ የበጎ ፈቃደኞችን ጥሪ እያደረገ ነው። ይሄ የሚያሳየው ስጋቱ ከፍተኛ መሆኑ ነው። ስለዚህ ሰው አሁንም ይጠንቀቅ።
የአርባ ምንጭ ከተማ አስተዳደር የወጣቶችና ሴቶች ጽሕፈት ቤት ምክትል ኃላፊና የወጣቶች ዘርፍ ኃላፊ አቶ ኢስሐቅ አብርሃም ከገንዘቡ በተጨማሪ በጎ ፈቃደኞቹ 600 ኩንታል የሚደርስ የምግብ እህሎች ሰብስበው ለከተማው አስተዳደር ማስረከባቸውን ተናግሯል። በተጨማሪም ከነዚህና ከተለያዩ በጎነትና ሰብአዊነትን ካስቀድሞ ለጋሽ አካላት 14 ሚሊዮን ብር የሚደርስ ሀብት ለዚህ ዓላማ ተሰብስቦ በዞኑ ገንዘብ ማሰባሰቢያ አካውንት ውስጥ መግባቱም ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ተከታዩ ሐኪሙን ይጠይቁ ነው። ዛሬ የዕለት ተዕለት ኑሯችን አካል እየመሰለ ያለው የኮሮና ቫይረስ ወረርሽኝ ባስከተላቸው የጤናና ማህበራዊ ተጽዕኖዎች ላይ ያተኮረ ቃለ ምልልስ ነው ለምሽቱ ሐኪሙን ይጠይቁ ይዞ የቀረበው። አንድ ሰው ለኮቪድ-19 ሲጋለጥ በሰውነት ውስጥ የሚፈጠሩትን ለውጦች፣ የህመም ስሜቶችና በሽታዎች፣ በአንዳንዶች ላይ እስከ ህልፈት ሊዳርግ የሚችለውን አደገኛውን የሳምባ ምች በዝርዝር የተመለከቱት እንግዳችን ዶክተር አሰፋ ጀጃው ዛሬ ደግሞ የወረርሽኙን መልክ ብዙ አንድምታዎች በጽኑ ህሙማን ህክምና አዋቂ አይን ይቃኙልናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱ ያሰናዳውንም በቀደመው ቃለ ምልልሳቸው ከገታበት ጭብጥ ይጀምራል።
ዶክተር አሰፋ፣ ሰውነት የሚታይ ህይወት ጥያቄ ልጠይቀዋል። በእድሜ ዘመኖ ያልታየ ወረርሽኝ ነው ማለት እንችላለን። እንደ ህዳር በሽታ ያለው የዛሬ 100 ዓመት የስፓኒሽ ፍሉ በመባል የሚታወቀውን ያለ ግዙፍ ዓለምን ያዳረሰ በሽታ ባለፉት ጥቂት አስርታት ውስጥ አልታየምና ይሄ ሰዓት እንዳንረሳ ሆኖ የሚያልፍ ይመስላል። ምን ያህል የበረታ ጉዳት ያደርሳል? ምን ያህል ሰዎችን ህይወት ማትረፍ ይቻላል? እነሱ ጥያቄዎች እንዳሉ ሆኖ ይህን ጊዜ መለስ ብለን የምናየበት ግን ሩቅ እንዳልሆነ ቻይና አሳይታለች እና በወራት ውስጥ ተማሪዎችን ክንዋኔዎች የተሰራ ያልተሰራውን የማየት እድል ይገጥመን ይሆናል። ከዚያ በፊት ግን ዛሬ ማየት የሚችሉት ካለ አለማችን የሚቀይር አጋጣሚ ይመስሎታል? አንዳንዶች እንደሚያስቡት ማስተካከያ የምትፈልግ አለም ያለችበት ቦታ ይመስላል? በድክመት የመጡ በተለያየ ደረጃ ባሉ ድክመቶች የተከተሉ ችግሮችን የህይወት ጥያቄ ነው።
ልክ ነው። ይሄ ነገር ብዙ ወደኋላ ብለን ለምሳሌ ጥናቶችን ብናይ ይሄ ራሱ ይሄ ቫይረስ የእነሱ ዝርያዎች ችግር ሊያመጣ ይችላል፣ ወደፊት ኤፒደሚክ ፓንደሚክ ወረርሽኝ ሊያመጣ ይችላል ተብሎ የተጻፉ ጽሁፎች አሉ።
ኮቪድ የሚባለው የአሁኑ ራሱ አይሁን እንጂ እስካሁን ተደጋግሞ የመጡ ሁለቱን ጠቅሰዋል። በዚህ ቫይረስ በራሱ ላይ ተገምቷል ነው ያሉት።
ልክ ነው። እንደውም 2005 ላይ የአንዱ የማይክሮባዮሎጂ ጆርናል ላይ የወጣ ከዛም አልፎ የቻይና የዌት ማርኬት የሚባለው ይሄ አሁን ፈሶች የሚሸጡበት ገበያ ከዛ የሚደረገው ብዙ የቫይረስ ጥናቶች አድርገው አደገኛ ነው፣ ከዚህ የተነሳ ወረርሽኝ ሊመጣ ይችላል ብለው ሳይንቲፊክ ጽሁፍ ጽፈዋል። ስለዚህ በጊዜው የሚገባውን ነገር አላረግም። ሁለተኛ ምንድነው የአሁኑ ወረርሽኝ እንደሌሎች ለየት የሚያደርገው? አለማችን ሌላ ነች። አሁን በጣም ትልቅ የህዝብ እንቅስቃሴ ነው ያለው ከዳር እስከ ዳር። አውሮፕላኑ አለምን ከላይ እስከታች አገናኝቷል። ክሩዝ እንኳን ይሄ የመርከቡ ምስት እንኳን ሰው ክሩዝ ላይ ያለ የሚኖር ነው የሚመስለው በየቦታው። እነዚህ ሁሉ ነገሮች ናቸው እንግዲህ በፍጥነት እንዲዛመት ያደረጉት እንጂ ወረርሽኝ ይመጣል ተብሎ ተጠብቋለም ወደፊት ጥንቃቄ መደረግ አለበትም ተብሏል። እነሱ ግን አልተደረጉም። ይሄ አሁን ትልቅ ደወል ነው። እንቆጣጠረዋለን፣ እናልፈዋለን። ብዙ ወረርሽኞች ሄዷል። ስፓኒሽ ፍሉ ለምሳሌ 30-50 ሚሊዮን ህዝብ ነው የጨረሰው። ያን እንኳን ብዙ እንትን ነገር በሌለበት ብዙ ኮሚኒኬሽን። ይሄኛው ግን አንደኛ እሱን ለማዳን አሁን ከፍተኛ ርብርብ በሁሉም አቅጣጫ እየተደረገ ነው። በክትባት ፍለጋ በአብዛኛው ክትባት ነው። መድኃኒት እንኳን ለቫይረስ ብዙ ጊዜ ሶሉሽን ሆነ አያውቅም። ኤችአይቪ ሌላ ኮምቢኔሽን መድኃኒቶች እየተወሰዱ ያሉ ሜዥሮች፣ እነዚህ ሁሉ ነገሩ ግን ትልቅ የማንቂያ ደወል ነው። ምክንያቱም ገና ወረርሽኞች ወደፊትም ሊመጡ ይችላሉ። አኗኗራችን መቀየር አለበት። ለወደፊት ማሰብ መቻል አለብን። ብዙ የሳይንስ ሰዎች የሚሰጡትን ትንበያ የፖለቲካ ሰዎች ሌሎችም
መስማት አለባቸው።
እንዲያውም አንዳንዴ ለምሳሌ ዛሬ ዲስከስ ያደረግን የነበረው ሳይንቲስቶች መምራት አለባቸው የፖለቲካ ወንበሩን። ይሰጋሉ፣ አለመምሪያ ያሊቱን ያውቁታል። የፖለቲካ ሰዎች የሚያዩት የቅርቡን ብቻ ሊሆን ይችላል፣
የሚቀጥለውን ምርጫ ብቻ
ሊሆን ይችላል። አስተሳሰባችን ሁሉ የሚቀይር
ይህን ፕሮግራም የሚከታተሉ ከራሳቸውም ጋር ከጓደኞቻቸው ከቤተሰብ አባላትም ጋር እንዲነጋገሩ ጭምር የህይወት ጥያቄ ብያለውና በአገር ደረጃ በዓለም አቀፍ ደረጃ እንደ ህብረተሰብ ያለውን እይታ ነው የተመለከት ነው። ማንቂያ ደወል ይሆናል ብለዋል። ማስተካከያ ይፈልጋልና ይሄ ማስተካከያ ብዙ የተዛቡ መንገዶችን ለማስተካከል እንደሚረዳ ይታሰባል። በግለሰቦች ህይወትስ ሰዎች የግል ህይወታቸውን ካደጋው ከሞት ንቅንቁ ባሻገር ላንዳንድ ነገሮች ያለንን ግምት ለህይወት ምንሰጠውን ትርጓሜ እንዲህ ያለው ፈታኝ ነገር ሲመጣ ወደ ውስጥ ማየት መመርመር እድል ይሰጣልና ለፈቀዱና ለደፈሩ እንዲደፍሩ ሌሎችም እንዲያዩ ጭምር ምን ይታዩታል? የግለሰቦችንም የህይወት ምልከታ የመቀየር እድል ይኖራል ይላሉ?
አለው። አንደኛ የሰው ልጅ በተለይ ትብት ኮንቴምት የሚያለው አይነት አስተሳሰብ ነው ያለው። ዓለምን የሚቆጣጠር እሱ የሚገዛ ነው የሚመስለው። አንድ ቫይረስ ግን እንዴት ልትረብሸው እንደምትችል ያው ያየ ይመስለኛል እያንዳንዱ ሰው። እና ሰው በቤተሰቡም ደረጃ ጊዜ ማጥፋት አለበት። ከቤተሰቡ ጋር አረጋውያኖች እንደዚህ ጨዋጭር ሊሆን እንደሚችል ማወቅ አለበት። ጊዜ ማጥፋት አለበት ከእነሱ ጋር። ዓለምም ርብርቡና ሩጫው በአብዛኛው ማቴሪያል የምንለው አይነት ነገር ላይ ነው።
በአማርኛ እንድትለው
ነገሮች ላይ ነው ሰው የሚያተኩረው በብዛት። እንደዚህ መሆን የለበትም። ዓለማችን ደግሞ በጣም ፍጥረት ራሱ ባላንስ የሚጠይቅ ነገር ነው አፈጣጠር እና ዓለምንስ እየመነጠርን ነው ወይ ደኑን በላሸን ነው ወይ የዶር አራዊቱን አዋፉን ምኑን ባላንሱን እያዛባው ነው ወይ? በተለይ ሶስት አራት ጊዜ ነው ይሄ አሁን የቫይረስ ኦፕሬሽን በዚህ 20 ዓመት ውስጥ የመጣው ኮሮና ጋር የሚመሳሰሉ ነገሮች ለምን እና ብዙ ነገሮች ወደኋላ ብለን እንድናስብ ኑሯችንን ወደ ቤዚክ ወደምንለው አለ አይደለም እንደው የትኛው ነው አስፈላጊ ነገር ወደሚለው ነገር እንድናተኩርም ያደርጋል። ሁለተኛ ድንገተኛ እንደዚህ አይነት ወረርሽኝ መጥቶ ስንት ሰው በአንድ ጊዜ ሊያድቅ እንደሚችል ራሱ ይሄ እኮ ሻክ ነው፣ አስደንጋጭና ወደኋላ ህብረተሰብ መሆኑ ማወቅ አለበት። እና የትኛው ህብረተሰብ ደግሞ የእኛ አካል መሆኑ ማወቅ አለበት። በዓለም ላይ የትም ቦታ የሚደርስ ነገር ያን ሰው ሌላ ቦታ ላይ ያለን ቢሆን እንደሚመለከተው አለበት። እና ያለን ኮመን ዩኒቨርስ ኮመን ዩኒቨርሳል ጎል ነው። በተለይ አንዳንድ ሰው በትንሽ ነገር ወይ በዘር ወይ በሃይማኖት ወይ እንደኛ ሀገር ደግሞ በክልል በምናምን እንደዚህ በሚያደርግበት ጊዜ ዓለም ራሷ እኮ አንድ ትንሽ ነገር ናት። ይኸው እንግዲህ አንድ ነገር መጥቶ ዩኒቨርስን አለፍ ብሎ እንዲያስብ የሰውን አስተሳሰብ በጣም ሰራሰፍ የሚያደርገ ይመስለኛል።
ዶክተር አሰፋ ጀጃው የኮሮና ቫይረስ ኮቪድ-19 ፈተናዎችና ይልቁንም በሳምባ ላይ የሚያደርሰውን ጉዳት እስከ ህይወት ጥያቄዎች ድረስ ሰፊ ውይይት አድርገናል። ሌላ አጋጣሚ ተመልሶ ሌላ ውይይት እንደማገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። በእኔም በኩል አሉላንና ዶክተር አሰፋ ጀጃውን። የተከበራችሁ አድማጮች፣ ከዶክተር አሰፋ ጋር የተደረገው ቃለ ምልልስ ሙሉን ከዌብሳይታችንና ከፌስቡክ ገጻችን ታገኛላችሁ። ወደ ተከታዩ ቅንብር እንለፍ። በ1771 ዓመተ ምህረት ወደ ኢትዮጵያ የዘለቀው ስኮላንዳዊ አገር አሳሽ ጄምስ ብሩስ በወቅቱ ኢትዮጵያ ውስጥ በተለይ ጎንደር አካባቢ ከፍተኛ ወረርሽኝ ተከስቶ ለበርካቶች ሞት ምክንያት መሆኑን ዘግቧል። በ1860ዎቹም ፈንጣጣ ብዙዎችን ገድሎ የብዙዎችን አካል አጉድሎ ጠባሳውን ጥሎ እንዳለፈ ፈረንሳዊው አርኖልድ አባዲ ጽፏል። በተለመደው አጠራር የህዳር በሽታ የሚባለው ከአዲሱ ኮሮና ቫይረስ ጋር ተመሳሳይነት ያለውና ያኔም ዓለምን ያዳረሰውና እንዲሁ የፈጀው ስፓኒሽ ፍሉ የሚባል በሽታ የዛሬ 100 ዓመት ገደማ ተከስቶ ያደረሰው መጠነ ሰፊ ጉዳት በሰነዶች ሰፍሮ ይገኛል። ወረርሽኞቹም ከዚያ የከፋም የህይወት ጥፋትን እንዳያስከትሉ ቤተ እምነቶችና የሃይማኖት አባቶች ብዙ ጥረዋል፣ ብዙ ውለዋል እየተባለ ይነገርላቸዋል። የወሎ ሪፖርተራችን መስፍን አራጌ ያዘጋጀውን እናዳምጥ።
ኢትዮጵያ በርካታ ሻመታተን በተሻገረ ዘመኗ ብዙ ወረርሽኞች እንዳስተናገደች የታሪክ መዛግብት ይዘክራሉ፣ ምሁራን ያስረዳሉ። እንደ ዘመኑና እንደ ወረርሽኙ አይነት የጉዳቱ ስፋት ቢለያይም ሁሉም አሳዛኙን ጠባሳ ጥለው አልፈዋል። ግን ወረርሽኞቹ የብዙዎቹን ህይወት እንዳይቀጥፉ የቤተ እምነቶች፣ የሃይማኖት አባቶችና የግለሰቦች ሚና የማይተካ አስተዋጽኦ እንደነበረው የታሪክ ምሁሩ ዶክተር ምስጋናው ታደሰ ይገልጻሉ።
የእምነት ተቋማት እንዲህ አይነት ወረርሽኞች ሲነሱ፣ በተለይም ደግሞ እንግዲህ እኔ በቅርበት የማውቀው እና ያደኩበትን የኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈሳዊ ሐኪም ናት። ዘመናዊ ሕክምና ባልነበረበት ሁኔታ የተጨነቀ የሚጽናናባት፣ የታመመ የሚፈወስባት፣ ሳይኮሎጂካል ቴራፒ የሚሰጥባት ተቋም ነች።
ስነልቦናዊ ሕክምና
እውነት ነው። ስነልቦናዊ ሕክምና እንደዚህ አይነት ከፍተኛ ስርጭት ያለው ወረርሽኝ በሚነሳበት ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያው ወረርሽኙ እየተከሰተ ባለበት ሁኔታ ጸሎት ነው የሚታወጀው። ምዕመናን ተሰብስበው ምህላ እንዲያደርሱ እንዲማለዱ ይደረጋል። በሌላ በኩል ደግሞ እንዲነጹ ታጠቡ። ምናልባት አስተውለ ከሆነ እዚህ ቅዳሴ ላይ ካህናቱ ቢያንስ 2-3 ጊዜ ይታጠባሉ። ቅዳሴ ሲጀምሩ ይታጠባሉ። በመሀል ንጹህ ያልሆነ አይቅረብ እያሉ ይታጠባሉ። በመጨረሻ ደግሞ ቅዳሴ ጨርሰው ሊያቆርቡ ሲሉ ይታጠባሉ። ስለዚህ ከመንጻት ጋር ከንጽህና ጋር የተያያዘ አስተምህሮ ያላት ቤተክርስቲያን ነች። በመሆኑም እንዲህ አይነት ወርች ሲነሳ ምዕመናኑ እንዲነጹ፣ እንዲታጠቡ፣ ንስሐ እንዲገቡ፣ እንዲመለሱ ይደረጋል።
በኮተቤ ሜትሮፖሊታን ዩኒቨርሲቲ የምርምር ጥናት ክትትልና ተግባራ ዳይሬክተሯ ዶክተር ሩቅያ ሀሰን ቀደም ባሉት ጊዜያት ለህይወት ስጋት፣ ለአካል ጉዳት፣ ለአገር መዓት የሆነ ፈተና ሲመጣ የእስልምና እምነት ተከታዮች ያደርጉታል ያሉትን እንዲህ ይገልጻሉ።
ሙስሊሞች እንዲህ አይነት ችግር ሲገጥማቸው፣ በተለይ ወሎ አካባቢ ያሉ ሙስሊሞች እንዲህ አይነት ነገር ሲገጥማቸው ተውበት የሚባል አለ። ተውበት ማለት ይቅርታ ነው። ፈጣሪ ሰራነው ስራ በጣም ያልወደደው ነገር አለ። ስለዚህ ይህንን እንደ መቅሰፍት ልቆብን ነው ብለው ስለሚያስቡ ወደ ተውበት፣ ወደ ይቅርታ በግለሰብ ደረጃ በማህበረሰብ ደረጃም ተውበት ያደርጋሉ ማለት ነው። ይቅርታ ይባባላሉ፣ አፉ ይባባላሉ። የመጀመሪያው ይሄ ነው። ሁለተኛው ብዙ ጊዜ አርብን ሰላት ተደርጎም ተብሎ ሰደቃ ይደረጋል። ማለት ሚስኪኖችን፣ ራሳቸውን በአግባቡ መመገብ የማይችሉ ድሆችን ፈልጉት ነገር ይሟላላቸዋል፣ ምግብ ይዘጋጃል፣ አንድ ላይ ሰደቃ ይበላና በአንድ ላይ ሆኖ ጸሎት ይቅርታ ይላሉ ማለት ነው። ይሄ ግን የሚደረገው ወረርሽኙ ገብቶ የተያዘው ማህበረሰብ ለብቻ ተገልሎ ተቀምጦ ነው።
በጸሎት መሰባሰቡ አደጋ፣ መቀራረቡ ጉዳት የሚያስከትል ከሆነ ቤተ እምነቶች ቀዳሚው ምክራቸውም ተግባራቸውም ሰዎች ርቀታቸውን ጠብቀው እንዲቆዩ ማድረግ ነው።
ወረርሽኙ የተስፋፋ ብዙዎችን እያጠቃ በሚሄድበት ጊዜ ግን አማኞች በየቤታቸው እንዲቀመጡ ነው። ካህናቱ ደግሞ የዞሩ የበሽተኛውን ቤት ወይም ደግሞ ሰፈሩን፣ መንደሩን እንዲያጥኑ ይደረጋል። ይህ እንግዲህ መጽሐፍ ቅዱሳዊ መሆኑን እናገኘዋለን። በመጽሐፍ ቅዱስ ስለ ጥንቃቄ፣ ስለ ንጽህና፣ ወረርሽኝ በሚከሰትበት ጊዜ ደግሞ በቤት ውስጥ መቀመጥ እንዳለብን ያስተምራል። እንደው ለምሳሌ ያክል በኦሪት ዘጸአት ምዕራፍ 12 ላይ ስናነብ እስራኤላውያንን ከግብጽ ለማውጣት በግብጻውያን ላይ የተለያየ ወረርሽኝ ወይም ደግሞ መቅሰፍትና መዓት በሚመጣበት ጊዜ የመጨረሻው መቅሰፍት ሞተ በኩር የሚባል የግብጻውያንን የመጀመሪያ ልጆች የገደለ በዛን ጊዜ እስራኤላውያን እንዲያደርጉ ከተነገራቸው መመሪያዎች አንዱ በቤታቸው እንዲቀመጡ ነው።
እንደውም ምንድን ነው ያሉኝ አንዱ ሸህ፣ እንደዚህ አይነት ነገር ሲከሰት በርቀት ሆኖ በወንጭፍ የሚጠብቃለ ነው ያሉት። እንዳይገባ ሌላው ሰው ማለት ነው። እምቢ ብሎ የሚገባ ከሆነ ዲቴክትድ ሆኖ ማህበረሰቡን ይበክላል ተብሎ ስለሚታሰብ በወንጭፍ ነው የሚጠበቁት አለ። በሩ ላይ የሚገቡ ትሪት የሚያደርጓቸው ሰዎች ብቻ፣ ምግብ የሚያቀብሉ ብቻ፣ በርቀት ነው። እነዛም
አንዳንዶች ክፉ ዘመን፣ የተወሰኑት ደግሞ ታላቁ ረሃብ እያሉ የሚጠሩትና በ19ኛው መቶ ክፍለ ዘመን መጨረሻ የተከሰተው ቸነፈር በኢትዮጵያ ብዙ ህይወትን ያስከፈለ፣ ብዙ ቀንድ ከብቶችን የጨረሰ ነበር። ወቅቱ የመሃል ሀገር ህዝብ ይልሰው ይቀምሰው ተቸግሮ በረሃብ ሲጎዳ ዳግማዊ አጼ ምኒልክ ከኦጋዴን አካባቢ የእንስሳት ግዢ እንዲፈጸም በማድረግ የቀንድ ከብት እጥረቱን ለመቅረፍ ሞክረው ነበር። ጊዜው ረሃቡ ባመጣው ችግር እዚያም እዚህም በሽታ የተስፋፋበት ነበር። የከብት ግዢና ሽያጩን በበላይነት እንዲያስተባብሩ የተመደቡት የንጉሠ ነገሥቱ ባለሟል አዛዥ ወልደ ጻድቅ በወቅቱ የከወኑትን አርአያነት ያለው ተግባር በወሎ ዩኒቨርሲቲ የታሪክ ምሁሩ ፕሮፌሰር ጋሻው መሐመድ እንዲህ ይዘክሩታል።
የተመደቡለትን ይዞ ሲሄድና ሲመጣ በነበረበት ወቅት ያው አብረውት የነበሩት ወታደሮች ብዙዎቹ ለህልፈት ይዳረጋሉ። እሱ ደግሞ በአጋጣሚ በበሽታው ይያዛል። አሁን በበሽታው ከተያዘ በኋላ ምንድን ነው ያደረገው? አንደኛ ከኦጋዴን የመጡ ከብቶች ሌላ ቦታ ከመበተናቸውና ሌላውን ከመበከላቸው በሽታውን ከማሰራጨታቸው በፊት በቀጥታ ከብቶቹ አፋር ከሌላው ጋር በማይገኝ ቦታ ውስጥ እንዲቀመጡ አስደረገና ያ የንግድ መስመር ግንኙነቱ እንዲቋረጥ አደረግ። ማንም ሰው ወደ ኦጋዴንም ሂዶ ከብት እንዳያመጣ ከኦጋዴንም ወደ ላይ ከፍ እንዲያመጣ ማለት ነው።
ያዛጅ ወልደ ጻድቅ ሁለተኛ ተግባር ግን ራስን ከልሎ የማቆየት ውሳኔ ነው።
ይህ በሽታ ተላላፊ መሆኑን አውቄያለሁኝ። ተላላፊነቱም ደግሞ በንክኪነት ነው። ስለዚህ ራሴን አግልዬ መቀመጥ አለብኝ፣ ከማንም ልገናኝ አይገባም ይልና ድንኳኑን ይዞ ጫካ ይገባል። ምኒልክ ዴኒ ያለውን ወልደውን በዚህ በበሽታ ተነጠቀ ምን ዋጋ አለው? እኔስ በሽታውን ለሌላ አራብቼ በሞትስ ምን ፋይዳ አለው? ስለዚህ ጫካ ገብቼ ራሴን አግልዬ ከማንም ሳልገናኝ እየጸለይኩኝ መቀመጥ ይሻላል። ከዛ በኋላ ሰውዬ በአጋጣሚ ይተርፋል።
በደሴ ከተማ ነዋሪ የሆኑት የእድሜ ባለጸጋው በሽር አርጋው በዘመናቸው የደረሱበትን ሲተርኩ በወር ሄመኑ አካባቢ የጉንፋን ምልክት ያለው ዘልስ የተባለ በሽታ ብዙ ጉዳት አስከትሏል። ጉዳቱ ካስከተለው በላይ የከፋ እንዳይሆን ያስቻለው ግን በአካባቢው ያሉ የሃይማኖት አባቶችና የባህል ሕክምና አዋቂዎች በሰጡት ጥልቅ ትዕዛዝ እንደሆነ ይጠቅሳሉ።
አቦቶችን አንድ ዘበን በ54 እንዲያው እንዲ ዘልስ ገብቶ አራት ሰው አልቀዋል። ሌዛን ጊዜ የሀገር ባል ሚዲያ ሰዎች ነበሩ እና ሊበትዬ የሚባሉ ነሸሁመር የሚባሉ ሰዎች አሉ ያላ ሰዎች እነሱ ዘንድ ይከዳሉ፣ የሚታጠን ይሰጣሉ። አትረባረቡ ነው የሚሉት።
ምን ማለት ነው አትረባረቡ?
ገለል በሉ፣ ተቀናነሱ። አሁን እኮ የዛ አይነት እኮ ነው መንግስት የሚለው፣ አትጨባበጡ፣ ታጠቡ የሚሉት እነዛ። የዛን ጊዜ አትረባረቡ፣ አንድ ላይ መሆን ወረርሽኝ ማባባስ እንጂ ውጤት የለውም እያሉ ይመክራሉ። ይሸሻል።
ወረርሽኝን ማህበራዊ ርቀትን በመጠበቅ መከላከል ሃይማኖታዊና ታሪካዊ መሰረት ቢኖረውም አሁን የሃይማኖት አባቶች ምክር እየተገፋ መምጣቱ ያሳስባል ይላሉ ዶክተር ሩቅያ።
ፈጣሪ በየቤታችን ያለው ከራሳችን ቅርብ ነው፣ ከትንፋሻችን ቅርብ ነው። ይህን የሃይማኖት አባቶቻችን እየነገሩ ነው። ግን ያንንም ቢዙ ነው ሰው ወደ ሃይማኖት ቦታዎች የሚሄድ ነገሮች ነው ያለው፣ ተቃራኒ ማለት ነው። እንግዲህ አላዋቂ የምንላቸው በእኛ አስተሳሰብ ስንት ገብተው ያልተማሩት የኛ ማህበረሰቦች የሚያሳዩት የሃይማኖት አባቶች የሚነግሯቸውን ሰምተው የተባሉትን ተከልክለው ነው እንደዚህ አይነት ወረርሽኞችን በጣም ሳይስፋፉ የሚያጠፉት የነበረው። ሕክምና ባለሙያ የሚነግረንን የሃይማኖት አባቶች የሚነግሩንን እንጂ እያልን እየሄድን ያለ ነው እና ልክ እነሱ በወንጭፍ ሲጠቀሙ እንደነበረው አሁንም ትንሽ እርምጃ መውሰድ ያስፈልግ ይመስለኛል።
አንድ የመቶ አመት ሽማግሌ የ22 አመት ወጣት አባባር ሚው ስንት ነው አለ። እሳቸው 100 አመት አሉ። ረግኛ እየተጨነቅን አንቱ ይህን ያህል ኑሮ አለሳ ባለም የጠጋ ነው አላቸው። አላ ሰጥቶኛል አሉ። ራላህ ኑሮዋል። እሱ ብቻ የለምኝ የምየገደብኩን ነው ከሚጠላበት ከሚፈራበት እያቆምኩ ነው እና የምየረዳሁን ነው። 100 አመት ያኖረኝ ወረሺ ቤት ገደል ቤት እሳት የሚፈራ ነገር አልገባም አሉት አሉ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለቅንብሩ። አሁን ጥቂት ሙዚቃን ጋብዛችሁ
ጫካ ሆነ ወይ ሸለቆ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና ከየቤታችን ከምንሰራበት ሆነን እንዲሁም በኢትዮጵያም በዓለም ዙሪያም በየመስኩ በመላ ባልደረቦቻችን ስም ለዚህ ምሽት የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉና እኔም ማስተናጋጃችሁ ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም. And I still love you.